ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የህወሓት ታጣቂዎች በዋግ ህምራ ዞን ወለህ መጠለያ ጣቢያ በሚገኙ ተፈናቃዮች ላይ ጥቃት በመፈጸም 26 ንጹሐንን ገድለዋል ሲሉ የዞኑ አስተዳደር ገለጡ።
አጠቃላይ 26 ሰው በመጠለያ ጣቢያ የሚኖር ተፈናቃይ ሞተዋል ማለት ነው። ከሆስፒታል ላይ የተኙት ወደ 7 የሚሆኑ ቁስለኞች ደግሞ ሆስፒታል ተኝተዋል። ከነሱ ውስጥ የአንዱ ቤተሰብ ሁለት ልጆቻቸው ሞተዋል። አንደኛው ልጅ ቆስለዋል። እንደገና እናቲቱን ቆስለው አሁን በሕክምና ላይ ነው። ህጻናት መኝታ ክፍል ተኝተው እየታከሙ
የዋግ ህምራ ዞን የመንግስት ኮሚኒኬሽን ኃላፊ አቶ ከፍ ያለው ደባሽን ድምፅ ነው የሰማችሁት። በዚህ ላይ ዘገባ አለን፣ በመጽሔቱ ክፍለ ጊዜ ይቀርባል። አርብ ጳጉሜ 4 2014 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪዋ ብርሃን ኃይሉ እንዲሁም የቴክኒክ መሐንዲሱ ኔልሰን ሎፔዝ ነው። እስከ ምሽቱ 4 ሰዓት ከተለያዩ አካባቢዎች ያቀረቡልን ዘገባዎች አስጨምሮ ከዘጋቢዎቻችንና ከባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። ቀዳሚው ታዲያ የዕለቱ አብይ ርዕስ የዜና ከዓለም ዙሪያ የተሰባሰቡ ዜናዎችን ደረጀ ደስታ የሚያቀርበው ነው። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የትግራይ አማጽያን በሰሜን ኢትዮጵያ ለሚካሄደው ጦርነት ቅድመ ሁኔታ ያለበት የተኩስ አቁም ስምምነት እንዲደረግ ጠይቀዋል ሲል የቡድኑን ቃል አቀባይ አቶ ጌታቸው ረዳን ጠቅሶ አጃንስ ፍራንስ ፕሬስ ዛሬ ዘግበዋል። ጦርነቱ በተለያዩ ግንባሮች ባየለበት በአሁኑ ወቅት የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በጻፉት ደብዳቤ ግጭቱ ቅድመ ሁኔታዎች በታከለበት መንገድ እንዲቆም መጠየቃቸውን ዘገባው ገልጿል። በዶክተር ደብረጽዮን የተጻፈውንና በቃል አቀባዩ አቶ ጌታቸው ረዳ የተረጋገጠውን ደብዳቤ ማግኘቱን ያስታወቀው አጃንስ ፍራንስ ፕሬስ ቅድመ ሁኔታዎቹ ያልተገደበ የሰብአዊ ተደራሽነትና የትግራይ መሰረተ ልማቶችን መመለስን ጨምሮ በአራት ሁኔታዎች የተወሰኑ መሆናቸውን አመልክቷል። ባለፈው መጋቢት ተደርሶበት የነበረው የተናጥል ተኩስ አቁም ከፈረሰ ወዲህ ለሁለት ዓመት ለተጠጋ ጊዜ የዘለቀውን ጦርነት ለማስቆም ብርቱ የዲፕሎማሲ ጥረቶች እየተካሄዱ መሆኑንም ዘገባው አስታውቋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ኢትዮጵያና ኤርትራ ዓለም አቀፉ የሰብአዊ መብቶች ኮሚሽን ኤክስፐርቶች ቡድን በኢትዮጵያ መንግስትና በህወሓት መካከል አዲስ ያገረሸው ግጭት በጥልቅ ያሳሰበው መሆኑን በመግለጽ ረቡዕ ጳጉሜ 2 2014 ያወጣውን መግለጫና ጥሪ በዛሬው ዕለት ተቃውመዋል። የኮሚሽኑ ኤክስፐርቶች ቡድን ሁሉም ወገኖች ግጭቱን አቁመው በዓለም አቀፉ ህግ የሚጠበቅባቸውን የሰብአዊነት ግዴታቸውን እንዲያከብሩና ወደ ውይይት እንዲመለሱ ጠይቋል። በቀጠናው ያለውን አሳሳቢነት ግምት ውስጥ በማስገባት የጸጥታው ምክር ቤት በኢትዮጵያ ጉዳይ ለመነጋገር አስቸኳይ ስብሰባ መጥራቱን እንደሚደግፈውም የኤክስፐርቶቹ ቡድን በመግለጫው አመልክተዋል። የኢትዮጵያና የአፍሪካ ቀንድ ሊያናጉ የሚችሉ ሁኔታዎችንም ከግምት በማስገባት ቻርተሩ በሚፈቅደው መሰረት ለሲቪሎችና የአደጋውን መባባስ ለማስቀረት ምክር ቤቱ እርምጃ እንዲወስድና የኢትዮጵያንም ጉዳይ ቀዳሚው አጀንዳ አድርጎ እንዲይዝ ጠይቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዓለም አቀፉ የሰብአዊ መብቶች ኤክስፐርቶች ቡድን ያወጣው መግለጫ ያሳዘነው መሆኑን ገልጿል። ኮሚሽኑ ለሰብአዊ ቀውስ ሲባል ለተደረሰበት የተናጥል ተኩስ አቁም ስምምነት አድናቆትም ሆነ ስምምነቱን በመጣስ በህወሓት የተቀሰቀሰውን ግጭት ለማየትም ብቃት የለውም ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ኮሚሽኑ በሰላምና ደህንነት ላይ አደጋ ሊደቅኑ ስለሚችሉ ጉዳዮች በመናገር ስልጣን ሊታበይ አይችልም ብሏል። ኮሚሽኑ ከተሰጠው ስልጣን በላይ በመሄድ የጸጥታው ምክር ቤት ኢትዮጵያ ላይ እርምጃ እንዲወስድ መጠየቁ የኮሚሽኑን መረን የለቀቀ ባህሪና ኮሚሽኑ ለፖለቲካ ዓላማ የተቋቋመ መሆኑን ያወጣው መግለጫ ያመለክታል ሲል በመንግስት የተገለጸውን አቋም ያረጋግጣል ብለዋል። ኮሚሽኑ ከመንግስት ጋር ያሉት ሁሉንም በሮች በመዝጋት የሰብአዊ መብቶችን ፖለቲካዊ ጫናዎችን ለማሳደር የሚጠቀምበት መሳሪያ የመሆኑን እውነተኛ ባህሪውን አጋልጧል ያለው መግለጫው በኮሚሽኑ የተሰጠውን መግለጫ ባይቀበለውም የኢትዮጵያ መንግስት የሰብአዊ መብቶችን ማክበሩን አጥፊዎችን ለፍርድ ማቅረብ ያለው ቁርጠኝነት በድጋሚ ማረጋገጥ ይወዳል ብለዋል። ዓለም አቀፉ የሰብአዊ መብቶች ኮሚሽን የኤርትራ ወታደሮችን በግጭቱ ተሳታፊ መሆናቸውን ገልጾ ግጭቱ ወደ ሌሎች ግዛቶችም የሚዛመት አደጋ ያለው መሆኑን በመግለጫው አመልክቷል። የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ መስቀል ዛሬ ባወጡት የትዊት መልእክት በሰጡት ምላሽ በዓለም አቀፉ የሰብአዊ መብቶች ኮሚሽን ስር የተወሰኑ የፖለቲካ አጀንዳዎችን ለማራመድ የተቋቋሙት የአጣሪ ኮሚሽኖችን ህገወጥ ተግባር የአፍሪካ ሀገሮች ሙሉ ለሙሉ ውድቅ የሚያደርጉበት ጊዜ አሁን ነው ብለዋል። እነዚህ አካላት በየጊዜው የተሰጣቸውን የስልጣን ገደብ በማለፍ የአፍሪካ ሀገራትን ሉዓላዊነትን በሚጥሱ ተግባራት ይሳተፋሉ ሲሉም የኤርትራው የውጭ ጉዳይ ሚኒስትር የኮሚሽኑን ኤክስፐርቶች ኮንነዋል። እንግሊዛዊቷ ንግሥት ዳግማዊት ኤልሳቤጥ በ96 ዓመታቸው ትናንት አርፈዋል። ለሰባ ዓመታት ዙፋን ላይ የቆዩት የእንግሊዟ ንግሥት ስኮትላንድ በሚገኘው መኖሪያ ቤታቸው እንዳሉ ትናንት ከዚህ ዓለም በሞት ተለይተዋል። የተለያዩ የዓለም መሪዎች በንግሥቲቱ ሞት የተሰማቸውን ሐዘን እየገለጹ ነው። ንግሥቲቱ ከሁለት ቀናት በፊት ማክሰኞ አዲሷን የእንግሊዝ ጠቅላይ ሚኒስትር ሊዝ ትረስ ሹመትን ለማጽደቅ ስኮትላንድ በሚገኘው መኖሪያ ቤታቸው አግኝተዋቸው ነበር። ጠቅላይ ሚኒስትሯ የንግሥቲቱ የጤና ሁኔታ በጣም አሳሳቢ እንደሆነም ትናንት ጠዋት ተናግረው ነበር። አድማጮች፣ የንግሥቲቱን ሕይወት የሚመለከት ዘገባ በልዩ ሪፖርታችን ይቀርባል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ትናንት በድንገት ዩክሬን ከገቡት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው መወያየታቸው ተነገረ። ሩሲያን እንደ አሸባሪ አገር መፈረጅን ጨምሮ በተለያዩ ጉዳዮች መነጋገራቸውን ዘለንስኪ በየዕለቱ ምሽት በሚያሰሙት የትናንቱ ንግግራቸው አስታውቀዋል። ዘለንስኪ በዚሁ ንግግራቸው የሕግ እውነታው ሁልጊዜም ከተጨባጭ እውነታ ጋር አብሮ መታየት አለበት፣ እውነታው ሩሲያ በዓለም ትልቋ የሽብርተኝነት ምንጭ የሆነች መጥታለች ብለዋል። የሩሲያ ሽብር በዝምታ የማይታለፍ ስለመሆኑ ዓለም ከወዲሁ በማያሻማ መልኩ ምልክቱ ሊደርሰው ይገባል ሲሉም አክለዋል ዘለንስኪ። ከነሐሴ 26 ጀምሮ ከ1000 ስኩዌር ኪሎ ሜትሮች በላይ የሚሆነውን የአገራችን ግዛት ነጻ አውጥተናል በማለት የተናገሩት ፕሬዚደንት ዘለንስኪ ይህን ላስቻሉት ሁሉ ምስጋናዬን አቀርባለሁ፣ በእነኚህ ቀናት የዩክሬን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ያደረጉትን ሰራዊቱን፣ የደህንነት ሰራተኞቻችን፣ የልዩ ልዩ ኃይሎቻችንን ሁሉ አመሰግናለሁ ብለዋል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም ከዘለንስኪ ጋር ከተወያዩ በኋላ በሰጡት መግለጫ በግንባር የሚገኙት አስደናቂዎቹ የዩክሬን ተከላካዮች ለአገራቸው የሚያደርጉትን ፍልሚያ በጀግንነት ይቀጥሉበታል ብለዋል። ዩናይትድ ስቴትስ ለዩክሬንና በወደፊቱ የሩሲያ ወረራ ተጋላጭ ሊሆኑ ይችላሉ ለተባሉ ሌሎች 18 አገሮች የ2.2 ቢሊዮን ዶላር እንዲሁም ለዩክሬን ደግሞ በቀጥታ 675 ሚሊዮን ዶላር የሚያወጡ ተጨማሪ የጦር መሳሪያዎች በእርዳታ እንደምትሰጥ ትናንት ሐሙስ ማስታወቋ ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሰሜን ኮሪያ መሪ ኪም ጆን ኡን አገራቸው የኒውክሌር ጦር መሳሪያዎችን ወይም እነሱን እንደ መደራደሪያ መጠቀማቸውን እንደማይተዉ ትናንት ሐሙስ በሰጡት መግለጫ አስታወቁ። ይህ ከዩናይትድ ስቴትስ እና አጋሮቿ ጋር ያላቸውን ፍጥጫ የሚያሳይ የቅርብ ጊዜ አቋማቸው ተደርጎ ተወስዷል። የሰሜን ኮሪያው ከፍተኛ ጠቅላይ ምክር ቤት በዚህ ሳምንት መግቢያ ላይ ባስተላለፈው ውሳኔ የአገሪቱ የኒውክሌር ደረጃ የበለጠ መጠናከሩን የሚያረጋግጥ ሕግ ማጽደቁን የኮሪያ ማዕከላዊ ዜና አገልግሎት ዛሬ ባወጣው ዘገባ አመልክቷል። ፕሬዚደንት ኪም ሰሜን ኮሪያ የኒውክሌር ጦር መሳሪያዎቿን በፍጹም አትተውም፣ ከኒውክሌር ነጻ አትሆንም፣ እሱንም ለማድረግ ምንም የመደራደሪያ የንግድም ሆነ የሌላ ስምምነት ሂደት አይኖርም ማለታቸውን የዜና አገልግሎቱ ዘግበዋል። ፕሬዚደንቱ ዩናይትድ ስቴትስ አገራቸው የኒውክሌር መሳሪያዎችን እንድትተው ጫና በማሳደር መንግስታቸውን ለማውረድ ትሞክራለች በማለት የከሰሱ ሲሆን፣ ይሁን እንጂ ግን ይህ ፖሊሲ ከመነሻው የከሸፈ ነው ብለዋል። ህንድና ቻይና በሂማሊያ ተራራዎች አካባቢ ለሁለት ዓመታት ከተወዛገቡባቸው በርካታ የድንበር አካባቢዎች ወደ የኋላቸው ማፈግፈጋቸው ተነገረ። የህንድ መከላከያ ሚኒስቴር ትናንት ምሽቱን ባወጣው መግለጫ ወታደሮቹ ጎርጋ ከተባለው የፍል ውሃ አካባቢ በተቀናጀና በታቀደ የአካባቢውን ሰላምና ጸጥታ በጠበቀ መንገድ ከድንበር አካባቢዎቹ ለቀው ወጥተዋል ሲል አስታውቀዋል። መግለጫው የወጣው በ2013 በምዕራብ ሂማሊያ ላዳክ በተባለው አካባቢ በደረሰው ግጭት 20 የህንድና 2 የቻይና ወታደሮች ከሞቱበት ጊዜ ጀምሮ እየተባባሰ የመጣው ወታደራዊ ፍጥጫ ሲካሄድ ከቆየ በኋላ መሆኑ ተመልክቷል። ሁለቱ አገሮች በድንበሮቻቸው አካባቢዎች እያንዳንዳቸው በተዋጊ ጀቶች፣ ታንኮችና ሌሎች ከባድ መሳሪያዎች የታገዙ ከ50,000 ወታደሮች በላይ ማስፈራቸው ሲነገር መቆየቱ ይታወሳል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። አርብ ጳጉሜ 4 2014 ዓ.ም ዓመቱ ሊገባደድ ሁለት ቀናት ብቻ ነው የቀሩት። እንኳን ለዚህ ሰዓት አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጂት ታየ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጇ ደግሞ አባየሁ ገበያው ናት። በቀጥታ ስርጭት ምስልና ድምፅ አቀናባሪያችን ቲያን ዋንግ ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ እስከ ምሽቱ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ይቀጥላል። ቆየት ብለው ከሚቀርቡት ቅንብሮች አንዱን እናሰማችሁ።
ግን እኔ ለሀገሬ ምንድን ነው የማደርገው የሚለው ጥያቄ እያንዳንዱ ኢትዮጵያዊ መመለስ አለበት። እስራኤላውያን የሚሉት አንድ መሰረታዊ ነገር አለ። እኔ ካልሆንኩ ማን፣ ዛሬ ካልሆንኩ መቼ ይላል። ይሄ የእያንዳንዱ ኢትዮጵያዊ የህሊና የልቡና ጥሪ መሆን አለበት።
ዓለም አቀፍ የኢትዮጵያውያን ዳያስፖራ የተግባር ቡድን የተሰኘ እዚህ ዋሽንግተን ዲሲ ላይ ያካሄደውን ስነ ስርዓት አስመልክቶ የህዝብ ግንኙነት ተጠሪው አቶ አቤል ጋሼ ከተናገሩት የተወሰደ ነው። በኢትዮጵያ ጉዳይ መዋጮ ለማሰባሰብ ካደረጉት ስነ ስርዓት ነው የተወሰደው። ቆየት ብሎ ይቀርባል።
ያው እኛ በእርግጥ ያው ትንሽም ራስን ስለቻልክ ያለውን ነገር አበቃቅተህ የተቻለህን ታደርጋለህ። ግን ይህንን ማድረግ የማይችሉ ሰዎች ለነዛ በጣም ይከብዳል፣ በጣም ይከብዳል። አንድ ዶሮ አሁን ዛሬ እኔ 650 ብር ነው የገዛሁት።
ይሄኛው ደግሞ የዘንድሮውን የአመት በዓል ገበያ የተመለከተ ነው። የሐዋሳ ከተማ ገበያ ደንበኞች አስተያየት ሰጪዎች ናቸው አንዷን የሰማችሁት። ይህም ቆየት ብሎ ከሚቀርቡ ዝግጅቶች ውስጥ ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ እንለፍ። ቀደም ብዬ በመግቢያ ያስተዋወቅኩት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ሁኔታ ላይ በአስቸኳይ በመምከር እርምጃ እንዲወሰድ ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ጠየቀ ይላል። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር የተቋቋመው ኮሚሽን የጸጥታው ምክር ቤት የኢትዮጵያ ጉዳይ ዋናው አጀንዳ አድርጎ ለመቀጠል የደረሰበትን ውሳኔም እደግፋለሁ ብሏል። ለዚህ የዓለም አቀፉ የሰብአዊ መብቶች ኮሚሽን መግለጫ የኢትዮጵያ መንግስት በሰጠው ምላሽ የኮሚሽኑ መግለጫ እንዳሳዘነውና እንደማይቀበለውም ይፋ አድርጓል። ኮሚሽኑ ሰብአዊ መብቶችን ለፖለቲካዊ ጫና በመሳሪያነት በመጠቀም እውነተኛ ዓላማውን አጋልጧል ያለው የውጭ ጉዳይ ሚኒስቴር መግለጫ በዚህም ከመንግስት ጋር ያለውን የትብብር በሮች በሙሉ ዘግቷል ሲል አቋሙን አንጸባርቋል። ኤርትራም የኮሚሽኑን መግለጫ ያወገዘች ሲሆን ከህወሓት ወገን ግን እስካሁን የተሰጠ ምላሽ የለም። በሌላ ዜና ህወሓት በሰሜን ኢትዮጵያ የሚካሄደውን ግጭት ወይም ጦርነት ለማስቆም አራት ቅድመ ሁኔታዎችን አቅርቧል። በትግራይ መሠረታዊ አገልግሎቶችን ማስጀመርና ጦርነቱን በጥቅምት 2013 ዓ.ም ውጊያው ከመጀመሩ በፊት የነበረውን የትግራይ ወሰን ማክበር ከቅድመ ሁኔታዎቹ መካከል ናቸው። ከዚህ ቀደም ምንም አይነት ቅድመ ሁኔታ እንደማይቀበል የገለጸው የኢትዮጵያ መንግስት በበኩሉ ለአሁኑ ጥያቄ እስካሁን የሰጠው ዝርዝር ማብራሪያ የለም። ለዝርዝሩ ኬኔዲ አባተ።
በሰሜን ኢትዮጵያው ግጭት የተከሰቱ የሰብአዊ መብት ጥሰቶችን ለመመርመር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት የባለሙያዎች ኮሚሽን ባወጣው መግለጫ በኢትዮጵያ መንግስትና በህወሓት መካከል ዳግም የተቀሰቀሰው ግጭት እንዳሳሰበው ገልጿል። የኤርትራ ወታደሮችም በጦርነቱ ውስጥ እየተሳተፉ ይገኛሉ ያለው ኮሚሽኑ ግጭቱ ወደ ሌሎች ክልሎችም ሊዛመት እንደሚችል ያለውን ስጋት አንስቷል። ሁሉም ወገኖች ጦርነቱን እንዲያቆሙ በዓለም አቀፍ የሰብአዊነት ህግ የሚጠበቅባቸውን ግዴታ እንዲያከብሩና ወደ ውይይት ሂደት እንዲመለሱ የሚል ጥሪ ማቅርቧል። ዳግም የተቀሰቀሰው ጦርነት በቀጠናው ሰላምና ጸጥታ ላይ ካለው ስጋት አንጻር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ሁኔታ ላይ በአስቸኳይ ለመምከር መወሰኑን በደስታ እቀበላለሁ ሲልም ኮሚሽኑ አቋሙን አስታውቋል። ኮሚሽኑ አክሎም የሲቪሎችን ደህንነት ለማረጋገጥና ቀጠናውን የበለጠ ሊያናጉ የሚችሉ ግጭቶችን ለመከላከል በወጣው ቻርተር መሰረት የጸጥታው ምክር ቤት እርምጃ እንዲወስድ ሲል ጠይቋል። በሰላምና ና ደንነት ላይ ከደቀነው አሳሳቢነት አንጻር የተባበሩት መንግስታት ድርጅት የኢትዮጵያንና በአጠቃላይ የአፍሪካ ቀንድ ጉዳዮችን ልዩ የትኩረት አጀንዳው አድርጎ ለመቀጠል የደረሰበትን ውሳኔ የሚደግፍ መሆኑንም ኮሚሽኑ አመልክቷል። የኢትዮጵያ መንግስት በበኩሉ በሰጠው ምላሽ የሰብአዊ መብቶች ኮሚሽኑ መግለጫ እንዳሳዘነው አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሰብአዊ እርዳታ አቅርቦት ሲባል ታውጆ የነበረውን የተኩስ አቁም በመጣስ ጦርነት ከፍቷል ያለውን የህወሓትን ድርጊት ኮሚሽኑ ያለማውገዙን ተችቷል። ኮሚሽኑ ለሰላምና ለደህንነት ጠንቅ በሆኑ ጉዳዮች ላይ የመናገር ስልጣን የለውም ያለው የሚኒስቴሩ መግለጫ የጸጥታው ምክር ቤት በኢትዮጵያ ላይ እርምጃ እንዲወስድ ከስልጣኑ ውጪ ያቀረበው ግልጽ ጥሪ የኮሚሽኑን ግድ የለሽነት የሚያሳይ እንዲሁም መንግስት አስቀድሞ እንዳለው ኮሚሽኑ የተቋቋመበት የውሳኔ ሐሳብና የኮሚሽኑ ስራዎች ፖለቲካዊ ዓላማ ያላቸው መሆናቸውን ያረጋግጣል ብሏል። ኮሚሽኑ ሰብአዊ መብቶችን ለፖለቲካዊ ጫና በመሳሪያነት ስለመጠቀሙና በዚህም ኡነተኛ ዓላማውን ስለማጋለጡ የዘረዘረው የኢትዮጵያ ውጭ ጉዳይ ሚኒስቴር በመሆኑም ከመንግስት ጋር ያለውን የትብብር በሮች በሙሉ ዘግቷል ሲል አቋሙን አንጸባርቋል። በኮሚሽኑ የተሰጠውን መግለጫ ውድቅ ያደረገው የኢትዮጵያ መንግስት የሰብአዊ መብቶችን የማክበርና የማረጋጋት እንዲሁም አጥፊዎችን ለህግ የማቅረብ ተግባሩን እንደሚቀጥልም አመልክቷል። ይህን የውጭ ጉዳይ ሚኒስቴር መግለጫ በትዊተር አድራሻቸው ያጋሩት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀልም እንዲሁ ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ያወጣውን መግለጫ ተቃውመዋል። አቶ የማነ በዚሁ ትዊታቸው የፖለቲካ አጀንዳዎችን ለማራመድ በተመድ የሰብአዊ መብቶች ምክር ቤት የተቋቋመ ያሉትን የኮሚሽኑን ህገ ወጥ ተግባር ሙሉ በሙሉ ውድቅ ለማድረግ ለአፍሪካ ትክክለኛው ጊዜ ይህ ነው ብለዋል። ኮሚሽኑ ከመደበኛነት ከተሰጠው ኃላፊነት ውጭ ተላላኪ በመሆን ለሉዓላዊ የአፍሪካ ሀገራት ውሳኔ ለመስጠት ይሰራል ሲሉም ተችተዋል። የኮሚሽኑን መግለጫ በተመለከተ እስካሁን ከህወሓት ወገን ግን የተሰጠ ምላሽ የለም። የተመድ የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ግጭት የተከሰቱ የሰብአዊ መብት ጥሰቶችን እንዲመረምር በሚል ሶስት አባላት ያሉት ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ማቋቋሙን የኢትዮጵያ መንግስት ሲቃወም ህወሓት በበኩሉ መደገፉ ይታወቃል። ከኮሚሽኑ ጋር ምንም ትብብር እንደማያደርግ ገልጾ የነበረው የኢትዮጵያ መንግስት የኮሚሽኑ አባላት በቅርቡ ወደ ኢትዮጵያ እንዲገቡ መፍቀዱና አባላቱም ወደ ኢትዮጵያ መጥተው ከተለያዩ አካላት ጋር ተወያይተው መመለሳቸው የሚታወስ ነው። ይህ በእንዲህ እንዳለ ህወሓት በሰሜን ኢትዮጵያ የሚካሄደውን ጦርነት በቅድመ ሁኔታ ለማቆም ሀሳብ አቅርቧል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ባለፈው ረቡዕ ላኩት በተባለ ደብዳቤ ጦርነቱን ለማቆም አራት ቅድመ ሁኔታዎችን አስቀምጠዋል። የፈረንሳዩ የዜና ወኪል ኤኤፍፒ ዶክተር ደብረጽዮን የጻፉት መሆኑን ከህወሓት ቃል አቀባይ አቶ ጌታቸው ረዳ አረጋግጫለሁ ባለው ደብዳቤ በቅድመ ሁኔታነት ከተቀመጡ ነጥቦች አንዱ በትግራይ ክልል ያለምንም ቅድመ ሁኔታ መሰረታዊ አገልግሎቶችን በአስቸኳይ ማስጀመር የሚል ነው። ያልተገደበ የሰብአዊ አቅርቦት ተደራሽነትን ማረጋገጥ፣ የኤርትራ ኃይሎችን ከእያንዳንዱ የኢትዮጵያ ግዛትና የትግራይ ክልል ማስወጣት፣ ጦርነቱ ጥቅምት 2013 ዓ.ም ከመጀመሩ በፊት የነበረውን በህገ መንግስት የተረጋገጠ የትግራይ ወሰን ማስከበር፣ ሌሎች በዶክተር ደብረጽዮን የተቀመጡ ቅድመ ሁኔታዎች ናቸው። የሰላም ድርድር ለማድረግም ህወሓት እነዚህኑ ቅድመ ሁኔታዎች ከዚህ ቀደም ማቅረቡ ይታወቃል። የኢትዮጵያ መንግስት በበኩሉ የሰላም ድርድር ለማድረግ ምንም አይነት ቅድመ ሁኔታ እንደማይቀበል መግለጹ ይታወቃል። በቅርቡ ወደ ትግራይ ክልል ያቀኑ ዓለም አቀፍ ዲፕሎማቶችም ከክልሉ ሲመለሱ በትግራይ ክልል መሰረታዊ አገልግሎቶች እንዲጀመሩ የሚጠይቅ ደብዳቤ ከህወሓት ለኢትዮጵያ መንግስት ማምጣታቸው ይታወቃል። ይሁን እንጂ ዲፕሎማቶቹ የቅድመ ሁኔታ ደብዳቤ ይዘው መምጣታቸውን ጠቅሶ የኮነነው የኢትዮጵያ መንግስት ከአፍሪካ ህብረት ውጭ አደራዳሪ እንደማይቀበል አስታውቋል። በአሁኑ ወቅት በተለያዩ ግንባሮች በመካሄድ ላይ የሚገኘውን ጦርነት ለማቆም ከህወሓት የቀረበውን ቅድመ ሁኔታ በተመለከተ ግን እስካሁን ከኢትዮጵያ መንግስት ምንም ምላሽ አልተሰጠም። ያም ሆነ ይህ በፌዴራል መንግስት ኃይሎችና በህወሓት መካከል በተለያዩ ግንባሮች የሚደረገው ውጊያ እንደቀጠለ ነው። ይሁን እንጂ ለውጊያው መጀመር ኃላፊነቱን የማይወስዱት ሁለቱም ወገኖች የተከፈተብኝን ጥቃት እየተከላከልኩ ነው የሚል መከላከያ ነው የሚሰጡት። ከትናንት በስቲያ ከፈረንሳዩ ቴሌቪዥን ፍራንስ 24 ጋር ቆይታ ያደረጉት በፓሪስ የኢትዮጵያ አምባሳደር ሄኖክ ተፈራ እኛ አሁን በመነጋገርበት ሰዓት እንኳን ሰራዊታችን የአማራን ህዝብ ወደ ክልሉ ለመግፋት ከሚሞክሩ የህወሓት ኃይሎች እየተከላከለ ነው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባጋራው በዚህ ቃለ ምልልስ አምባሳደሩ የህወሓትን ጥቃት አላወገዘም ሲሉ ያለም አቀፉን ማህበረሰብ ተችተዋል። እንደማንኛውም ጦርነቶች በአፍሪካ የሚካሄዱ ጦርነቶችንም ማን እንደጀመረው መናገር አለብ ሲሉም አምባሳደሩ አብራርተዋል። አመልክተዋል። ህወሓት በበኩሉ ለአምስት ወራት የዘለቀውን የተኩስ አቁም ስምምነት በማፍረስ ጦርነቱን የቀሰቀሰው የፌደራል መንግስት ነው ሲል ይከሳል። ጦርነቱ ናሲ 18 ዳግም ከተቀሰቀሰ በኋላ በተለያዩ ግንባሮች ተስፋፍቶ ቢቀጥልም በመከላከል ቁመና ላይ እንደሚገኙ የሚገልጹት ሁለቱም ወገኖች ጦርነቱ አሁን ስለሚገኝበት ደረጃ በግልጽ ያሉት ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ሁሉን ለተመለከተ ለወቅታዊ ዘገባው አመሰግናለሁ። አድማጮች የተከታተላችሁት በሰሜን ኢትዮጵያው ጦርነት እስከ ሰዓቱ ያሉትን ሁሉንም ወገኖች የሚመለከቱ ጭብጦች ያካተተ ዘገባ ነበር። አሁንም ከኢትዮጵያ ጉዳይ ጋር ወደ ተገናኘ ርዕስ ነው የምንወስዳችሁ። የህወሓት ታጣቂዎች በዋግ ህምራ ዞን ወለህ መጠለያ ጣቢያ በሚገኙ ተፈናቃዮች ላይ ጥቃት በመፈጸም 26 ንጹሐንን ገለዋል ሲል የዞኑ አስተዳደር አስታወቀ። የዞኑ አስተዳደር የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ከፍ ያለው ደበሽ ለአሜሪካ ድምፅ እንደተናገሩት በዚሁ ጥቃት የቆሰሉ ሌሎች 7 ሰዎች ደግሞ በሰቆጣ ከተማ በሚገኝ ሆስፒታል ሕክምና በመከታተል ላይ ናቸው ብለዋል። ከህወሓት በኩል ይህን ጥቃት አስመልክቶ የተሰማ ቀጥተኛ ምላሽ ባይኖርም ቀደም ሲል የተሰነዘሩ መሰል ውንጀላዎችን ሲያስተባብሉ መቆየቱ ግን ይታወቃል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን ለጋዜጠኞች በሰጡት ማብራሪያ ተዋጊዎቻቸው ህዝብን ኢላማ እንደማያደርጉና የተማረኩ ታጣቂዎችን ሳይቀር በተገቢው መንገድ እንደሚይዙ መናገራቸው የሚታወስ ነው፣ ዘግበንበታል። ለዚህ ዝርዝር አስቴር ምስጋናው።
የዋግምራ ዞን አስተዳደር እንዳስታወቀው የህወሓት ታጣቂዎች ጥቃቱን የፈጸሙት በሰቆጣ ዙሪያ ወረዳ ወለህ ማርያም በተባለው ቀበሌ ውስጥ በሚገኘው የተፈናቃዮች መጠለያ ጣቢያ በነበሩ ንጹሐን ዜጎች ላይ ነው።
እንግዲህ ጦርነቱ በወለህ ማርያም በሚባል አካባቢ ነው የነበረው። የመጠለያ ጣቢያውም እዛው ወለህ አካባቢ ነው። እዛ አካባቢ ወደ ተፈናቃይ ነበረ በድንኳን ውስጥ። እዛ ሌሊት ከተኙበት በ28 ነው ድንኳን ውስጥ የገቡትና ሰዎቹ ተኝቶ ነው የነበረ። ማን ይሙት ማን ይኑር የሚያውቁት ነገር የለም። ከዛ ካጠገባቸው ላይ ልጆቻቸው ምናምን ሲወድቅ ነው ያዩት እንጂ በቅጡ የተተኮሰውን እንኳ እንዴት እንደተገደሉ እንኳ በቅጡ አያውቁም። ያው ድንጋጤውም ስላለ የጦርነት ቦታውም እዛ አካባቢ ስለሆነ ብዙ ሰው ነው ተፈናቀል የሞተው። 25 ሰው ነበር የሞተው። ሆስፒታል ደግሞ አንድ ተኝቶ ነበረ፣ እሱም አሁን አርፏል። ስለዚህ አጠቃላይ 26 ሰው በመጠለያ ጣቢያ የሚኖር ተፈናቃይ ሞተዋል ማለት ነው። ከሆስፒታል ላይ የተኙት ወደ 7 የሚሆኑ ቁስለኞች ደግሞ ሆስፒታል ተኝተዋል። ከእነሱ ውስጥ የአንዱ ቤተሰብ 2 ልጆቻቸው ሞተዋል። አንደኛው ልጅ ቆስለዋል። እንደገና እናቲቱም ቆስለው አሁን በሕክምና ላይ ነው። ህጻናት መኝታ ክፍል ተኝቶ እየታከሙ እሱ ብቻ አይደለም። በዛ በአንድ ቀን ውስጥ በርካታ ተቋማትንም አውድመዋል። አሁን ለምሳሌ ጤና ጣቢያው ምንም አገልግሎት አይሰጥም። በሙሉ መድኃኒቱ የተወሰደው ተወስዶ የተበላሸው አውድመውት ነው የሄዱትና ይህ ሁሉ የሆነው ጊዜ ስላላቸው ነው። በአንድ ቀን ሙሉ ቀን ስለነበሩ ተረጋግተው ማለት ነው ስለነበሩ ይህን ሁሉ ጉዳት ማድረስ ችለዋል።
የዞኑ የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ከፍ ያለው ደባሽ ለአሜሪካ ድምጽ እንዳሉት ግድያው የተፈጸመው ታጣቂዎቹ ቀበሌውን ተቆጣጥረው በነበሩበት ነሐሴ 28/2014 ዓ.ም ነው። በመጠለያ ጣቢያው የነበሩት ከዚህ ቀደም በነበረው የሰሜን ኢትዮጵያው ጦርነት ምክንያት የተፈናቀሉ 30,000 የሚጠጉ ዜጎች መሆናቸውን ኃላፊው አስረድተዋል። የአሜሪካ ድምጽ በመጠለያ ጣቢያው የነበሩ የሟች ቤተሰቦችን በስልክ አነጋግሯል። ባለቤታቸውንና 2 ልጆቻቸውን ያጡት አቶ ነይኑ ገብረ መስቀል አንዱ ናቸው።
ሲጀመር ጦርነት ሳለ ነው የነበርኩት። ከሳለ ሰቆጣ መጣሁ። ያው ከሰቆጣም ወላይ ላይ ሄድ ከካምባችን ነበር ነው ው እዛ ካምብ ላይ እንደነበሩ በቃ ህጻናቶችን ህጻኑንም እንዳዘለች ሁለቱንም ልጅ እንዳለ ያው ትላልቆች ናቸው ይዛ ነበር። እዛ ጆንቶቹ ሲገቡ በቃ አሻግሮ አይቶ ይሁን እንግዲህ እኛ ምንም አላወቅንም። ያው በመሳሪያ ማለት ነው። እዛ ላይ አንዱንም በግራ አንዱንም በቀኝ ያው ወደቀባት። እዛ የታዘለው እንዳለ ባናቱ ላይ ነው የገባ። እሷም አለው ብላ ነበረ እንደ ቆመች። እሷም በሁለቱም በካፋ ያው ተመትታ እንዳለ እንደ ቆሰለች ነው ያለችው። አንዱ ልጄም ያው ይደኝነት መስሎኝ ነበረ። ያው ወዱ እንዳለ ቶሎ እንትኑ ወጣ። ያው በጨርቅ አሰርኩት። ምንም አስሬም አላደንኩትም። ያው ምስቴን ያው ትዳንልኝ የቆሰሉልኝ ደግሞ የዳንልኝ ብዬ ብቻ ነው የምንጸልየው። ያው እንደዛ ብዬ ነው የመጣው።
የስንት ዓመት ልጆች ናቸው?
አንደኛው የስምንት ዓመት ልጅ ነው። አንደኛው ደግሞ የሁለት ዓመት ልጅ ነው። ያው በዛ በሀገሩ ገፍተው ያው በቃ ያው ድንኳን እየቀደዱ ነበሩ። እዛ አካባቢ የድንኳኖች ያው ቤቶች አካባቢ ነው የኛው ካምባችን ደግሞ ያው እኔ እንግዲህ መቼም ማዘም ስለያዘ በቃ አልቆጠርኩም እንጂ ሰዎች ያለቀው ህዝብ ብዙ ነው። በቃ
የዞኑ አስተዳደር እንደሚለው ተፈናቃዮቹ የነበሩበት መጠለያ ጣቢያ ጉዳት ደርሶበታል። አቶ ከፍ ያለው አክለው ሐሙሲት በተባለው የዞኑ አካባቢም ታጣቂዎቹ ግድያ፣ የንብረት መውደምና ዘረፋ መፈጸማቸውን ተናግረዋል።
ሐሙሲት ዛሬ እኔ እዛ ነው የዋልኩት። ብዙ ነገሮች ነው አቼ የመጣሁት። የመጀመሪያው አጠቃላይ ከግለሰብ እስከ መንግስት ተቋም ንብረት የሚባል ነገር የለም። ግለሰቦች ራቁታቸውን ነው የቀሩት። የሞቱ ሰዎች አሉ። ብዙ የሞቱ ሰዎች ቁጥራቸውን በቅጡ አላቅም። በየገጠሩ ሁሉ የሞቱ ስላሉ ከተማው ላይ በርካታ የቆሰሉትን በአይኔ ራሴ ጎብኝቼ አይቻቸዋለሁ። ህጻናት ቆስለዋል። ኢቪኒስ እዛ አካባቢ እንዳይታከሙ ጤና ጣቢያው ከቅጥ በላይ የወደመ ስለሆነ ሕክምና ሁሉ በቅጡ ማግኘት አልቻሉም። የታከሙት ሰቆጣ ሆስፒታል ሄደው ነው የታከሙት። አሁንም ተመልሰው ሄደዋል የታከሙት። ቁስላቸው እየፈረጠ ነው ያየ ነው እና
የህወሀት ታጣቂዎች ወልህ ማርያም የተባለችውን ይህችን ቀበሌ በተቆጣጠሩበት ወቅት በተኮሱት ከባድ መሳሪያ 10 የአንድ ቤተሰብ አባላት መግደላቸውን ቤተሰቦቻቸውና የዞን አስተዳደር ሰሞኑን መግለጻቸው ይታወሳል። በተደጋጋሚ የሚቀርቡ መሰል ውንጀላዎችን የማይቀበለው ህወሀት የዋግምራውን ጥቃት ፈጽሟል ስለመባሉ የሰጠው ቀጥተኛ ምላሽ የለም። በቅርቡ ለክልሉ ጋዜጠኞች ማብራሪያ የሰጡት የህወሀት ቃል አቀባይ ጌታቸው ረዳ ታጣቂዎቻቸው ሰላማዊ ህዝብን ኢላማ እንደማያደርግ ነበር የተናገሩት። ከዞኑ አስተዳደር የቀረበውን ይህን መረጃና ውንጀላ ከገለልተኛ ወገን ማረጋገጥ አልተቻለም። የአሜሪካ ድምጽ ያነጋገራቸው የሟች ቤተሰቦች ግን ጥቃቱ በህወሀት ታጣቂዎች የተፈጸመ መሆኑን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ሚኒስትርን ለዘገባው አመሰግናለሁ። አድማጮች፣ የተከታዩ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። በግዛቷ ውስጥ በበረቱ ሰው ሰራሽ ችግሮችና ተፈጥሯዊ ክስተቶች ሳቢያ ለችግር የተጋለጡ ኢትዮጵያውያንን በመደገፍ ረገድ በውጭ አገር የሚኖሩ ኢትዮጵያውያን ሚና ሲወሳ ሰንብቷል። ያንን ድጋፍ ለማጠናከር ያለመ የገቢ ማሰባሰቢያ ዝግጅት ከሰሞኑ ዋሽንግተን ዲሲ ላይ ተካሂዷል። በዚህ መድረክ ላይ ከገቢ ማሰባሰቢያ መሰናዶዎች በተጨማሪ ተጋባዥ እንግዶች ንግግር ባደረጉበት ዝግጅት ላይ የኢትዮጵያ መንግስት ተወካዮች አገሪቱን ወደ ዳግም ግጭት በማስገባት ለሰብአዊና ቁሳዊ ውድመት ዳርጓታል ያሏቸውን የትግራይ ኃይሎች ወቅሰዋል። የአሜሪካ ድምፅ ያናገራቸው በዩናይት ስቴትስ የሚኖሩ የትግራይን ክልል የሚያስተዳድረው ህወሓት ተወካይ በበኩላቸው መሰል ውንጀላዎችን አስተባብለዋል። ሀብታሙ ስዩም ነው የተከታተለው።
ኢትዮጵያ በሚሊዮኖች የሚቆጠሩ ዜጎቿን ለውጣ ውረድ የዳረጉ ሰው ሰራሽ ችግሮችን ባለፉት ጥቂት ዓመታት ውስጥ አስተናግዳለች። እንዲህ ባሉት ጊዜያት ውስጥ የትውልደ ኢትዮጵያን ድጋፍ አስፈላጊ መሆኑን ከሚያወሱት ተቋማት አንዱ የዓለም አቀፍ ኢትዮጵያውያን ዲያስፖራ የተግባር ቡድን ይሰኛል። አቶ በልጋሼ የተቋሙ የህዝብ ግንኙነት ኃላፊ ናቸው።
በህዝባችን ላይ የሚደርሰው የኢኮኖሚ፣ የማህበራዊ፣ የፖለቲካ ጠቅላላ የስነልቡና ቀውስ ከባድ ነው። በዚህ ውስጥ የሚያስፈልገው እርዳታም እንደዚሁ ከፍ ያለ መሆኑ እናምናለን። ግን እኔ ለሀገሬ ምንድን ነው የማደርገው የሚለው ጥያቄ እያንዳንዱ ኢትዮጵያዊ መመለስ አለበት። እስራኤላውያን የሚሉት አንድ መሰረታዊ ነገር አለ። እኔ ካልሆንኩ ማን፣ ዛሬ ካልሆንኩ መቼ ይላል። ይሄ የእያንዳንዱ ኢትዮጵያዊ የህሊና የልቡና ጥሪ መሆን አለበት። ይሄ ከፖለቲካ ውጭ ነው። በፖለቲካ አስተሳሰባችን በሌላ ነገር ልንለያይ እንችላለን። የኢትዮጵያ ህዝብ ግን እንደገና ወደ ሰላሙ እንዲመለስ የሚያስፈልገውን እርዳታ በማቅረብ አብሮት በጎን በመቆም በደጀንነት የሚሆን በሚያስፈልገው ሁሉ ቆሞ መርዳትን የግድ ይላል። ይሄ የህያውነት ምልክት ነው። የኢትዮጵያዊነት የህያውነት ምልክት ነው። ይሄን ለማድረግ ደግሞ ግድ ይልብናል። ይሄ አስገድዶት ነው። ይሄ ድርጅት ስናቋቁም ጠቅላላ ከፖለቲካ ነጻ በሆነ መንገድ ህዝብ ጠቅላላ ዲያስፖራ ያለው ህዝብ ተሰብስቦ ባነት ሀገሩን በቀጣይነት ሊረዳ የሚችልባቸው መንገዶች ማመቻቸት ነው።
የተግባር ቡድኑ ከሰሞኑ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ውስጥ የገቢ ማሰባሰቢያ ዝግጅት አድርገዋል። ዝግጅቱ በኢትዮጵያ ግዛት ውስጥ ለችግር የተጋለጡ ዜጎችን እንደ ራስ በመቆጠር ዲያስፖራው የተቻለውን እንዲያደርግ የማነቃቃት ዓላማ እንዳለው የነገሩን ደግሞ ከሚኒሶታ ግዛት የመጡት ከዝግጅቱ አስተናባሪዎች መካከል አንዷም የሆኑት ዘኒ ጀበሳ ናቸው።
እናት ሀገራችን ድምጿን አውጥታ ነው የምትጠራን ያለችው። ናው ኦር ኔቨር ነው። እና በጣም በየትኛውም አንድ የሚባል ክልል አይደለም ያለው ሀገራችን ህዝባችን ተርቧል። አሁን ድረሱልን በሚትልበት ሰዓት ላይ ይህንን አስቸኳይ የሆነ ነገር ተገንዝቦ ቶሎ ፈንድሬዘር ኢቨንት ማድረግ አለብን ተብሎ በሚነግሩኝ ሰዓት ለዛ ነው በርር የመጣሁት ኤኒቲንግ ለኢትዮጵያ። እና ይህንን እንደተነጋገርነው ህብረተሰባችን ወዶ አይደለም 20 አመት 30 አመት 40 አመት በኖርበት ቀዮ በአንድ ቀን ነው ብር ብሎ ምንም ሻንጣ ምግብ ምንም ሳይል በሩ ለመትረፍ ነው የሄደውና እንደ ራስ መውሰድ ነው። እንደ በነሱ ጫማ ውስጥ ራሳችንን እናስገባ። ንብረት ሀብት ያለው የወለዱ የከበዱ አሁን መንገድ ላይ ተጠለው የሚበሉ ሲያጡ ለማይ ሲሆን አያሳዝንም? እና እንደ ራሳችን ስናየው ያንን ነገር አሁን ተባብረን ተደጋግፈን እንድናሳልፍ ነው።
ከዚህ የገቢ ማሰባሰቢያ ዝግጅት ጎን ለጎን ተጋባዥ የሆኑ የኢትዮጵያ መንግስት ተወካዮች በኢትዮጵያውያን ላይ ተጋርጠዋል ያሏቸውን ችግሮችና ከትውልድ ኢትዮጵያውያን የሚጠበቁ ርብርቦችን አመላክተዋል። በቅርቡ የተሾሙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ ኢትዮጵያ ውስጥ ጦርነት እንዲቀሰቀስም ሆነ የበርካታ ዜጎች ህይወት አደጋ እንዲደቀንበት በማድረግ ረገድ ምክንያት ሆኗል ባሏቸው በህወሓት ኃይሎች ላይ ወቀሳ ባሰሙበት ንግግራቸው የኢትዮጵያውያን እርዳታ የሚፈለግበትን ዘርፍ አመላክተዋል።
እኔ ካልጨቆንኩ አገር ሰላም አትሆንም የሚል የፖለቲካ ዘይቤ የሚከተለው ቡድን 27 ዓመት ስልጣን ላይ ተቀምጦ ስሙን እንኳ ያለወጠ ነፃ አውጪ ግንባር እና የኢትዮጵያና ህዝቦቿ ጠላት በመንግስት የቀረቡለትን የሰላም አማራጮች ረግጦ ከኦገስት 24 ጀምሮ በአማራና አፋር ክልሎች ላይ እንደለመደው የህዝብ ማዕበል በማሰለፍ ሁሉን አቀፍ ወረራ ጀምሯል። መንግስትም በአገራዊ ኃላፊነት ልክ የቡድኑ አገር የማፍረስ ዓላማ እንዳይሳካ አስፈላጊውን ውጤታማ እርምጃ እየወሰደ ይገኛል። የጎዱ የጤና እና የትምህርትና የመሰረተ ልማቶች መልሶ ማቋቋም፣ የትምህርት ቁሳቁሶችን እና መጻሕፍትን በማሰባሰብ ከኤምባሲውም ይሁን በግላችሁ ይህንን ወደ አገር ቤት እንዲደርስ ለማድረግ እንበርታላለሁ። መድኃኒቶችና የሕክምና መሳሪያዎች በራሳችሁ ወጪ በማጓጓዝ ወደ ኢትዮጵያ በማድረስ የበኩላችሁን አስተዋጽኦ አጠናክራችሁ እንድትቀጥሉም እንዲሁ ጠይቃለሁ።
ሌላኛው ተናጋሪ በተባበሩት መንግስታት ድርጅት ውስጥ የኢትዮጵያ ተወካይ የሆኑት አምባሳደር ታዬ አጽቀሥላሴ ናቸው። አምባሳደር ታዬ እንዲህ ባለው ዝግጅት የሚሰባሰበው ድጋፍ ለኢትዮጵያውያን ያለውን ፋይዳም አስረድተዋል።
በዚህ ምሽት የምታደርጉት አስተዋጽኦ በሙሉ እያንዳንዱ ለተጎዱ ወገኖቻችን፣ ቤታቸው ለፈረሰ፣ ክብራቸው ለተደፈረ እህቶች፣ እናቶች፣ ለተጎሳቆሉ፣ በክረምት ወንዝ አቋርጠው ቀያቸውን ለቀው ለተሰደዱ፣ ቢቻለን ደግሞ በቀጣይነት ህወሓት እንዲህ እንደነወጠን ስለማይቀጥል በርካታ እናቶች ከረሃብ ወደ ጤኔ የሚሸጋገሩ በትግራይ ክልል ውስጥ ያሉ በመሆኑ በቀጣይ ለነሱ ለመድረስ ይህንን ዓላማ ያደረገ ጽኑ ኢትዮጵያዊነትን የገነባ በጠንካራ አለት ላይ የተመሰረተ አስተሳሰብን በመያዝ ኢትዮጵያን የማሻገር ኢትዮጵያን ወደፊት የማስቀጠል የጋራ ኃላፊነት እንደሆነ ለመግለጽ እወዳለሁ።
በመድረኩ ላይ ከተስተጋቡ ሀሳቦች መካከል በተለይ የትግራይ ኃይሎች ላይ የተሰነዘሩ ክሶችን በተመለከተ ያነጋገርናቸው የትግራይን ክልል የሚያስተዳድረውን መንግስት በዩናይትድ ስቴትስ የወከሉት አምባሳደር ፍስሐ አስግዶም በመድረኩ ላይ የትግራይ ኃይሎች የቅርብ ጊዜውን ጦርነት ቀስቃሽ ተደርገው የመጠቀሳቸውን አግባብ ውድቅ አድርገውታል።
በፈረንጆቹ ነሐሴ 9 ነው በደበቢት በኩል በከባድ መሳሪያ የትግራይ ኃይሎችን የደበደቡት። ይህንን ለዓለም ህብረተሰቡ ወቅት አሳይበናል። በግንባር ያሉ የጦር መኮንኖች ያደረጉት እንዳይሆን በቂ ማጣሪያ አድርገን ከላይ ኃላፊዎች ኤታማዦር ሹሙ ጠቅላይ ሚኒስትሩ ጦርነቱ እንዲጀመር መመሪያ እንደሰጡ አሳውቀናል። የዓለም ህብረተሰብ ትግራይ ውስጥ ያለው ሁኔታ እንዲቀየር፣ መሰረታዊ አገልግሎቶችን ፍቀዱ ብሎ ቅርቃሩ ስለከተታቸው በአንድ በኩል ለሰላም ዝግጁ ነን የት ቦታ ነን እያሉ፣ በሌላ በኩል ጦርነቱ ቢጀመር እኛ እንጠየቅም በሚል ከኤርትራ መንግስት ጋር ተሻርከው የኢትዮጵያን ሰራዊት ወደ ኤርትራ በኩል አሳልፈው በአራት በአምስት ግንባር በተሟላ መልኩ ጦርነት ተፈጽሟል እና ካሁን በፊትም እንዳሉት ኤርትራ አልገባም ብለዋል። አሁንም አልገባም እያሉ ናቸው። በቅርብ ለሚያናግሯቸው ባለስልጣኖች ደግሞ ኤርትራ ቢገባ ስለማይቀርላቸው ብለው ነው ይላሉ። ስለዚህ የእነዚህ አምባሳደሮች ውሸት ነው። የኢትዮጵያ ስልትታ ሌላ አዲስ ነገር ቢያመጡ እና ኢትዮጵያ ወደ ሰላም የምትሄድበት ሁኔታ ቢያሳዩ እንጂ የትግራይን ህዝብና እሱን ይመራ ያለውን ድርጅት ከመጥላት አልፈው ሌላ ቁም ነገር ቢያመጡ መደማመጥ ነበር የሚችል።
በዚሁ መድረክ ላይ በተለያዩ የሀገሪቱ ስፍራዎች ላይ ለደረሱ ሰብአዊ ጥፋቶችና ኢኮኖሚያዊ ውድመቶች ጋር በተያያዘ የህወሓት ኃይሎች በክፉ መነሳታቸውንም አይስማሙበትም።
ህጻናትን ወደ ጦርነት የማሰለፉ የመማገድ ጉዳይ የትግራይ ኃይሎችን አይመለከትም። ይሄ ውሸት ሲደጋገም እውነት ይመስላል የሚል ትርክ ተጠቅሞ የአዲስ አበባ ፖለቲከኞች የሚያደርጉት ነው። የትግራይ ኃይሎች መሰረተ ልማትን አያፈርሱም፣ በተጨባጭ የላቸው። ጦርነት ባለበት አካባቢ የጦርነት ሰለባ የሆኑ ዜጎች ይኖራሉ። ያሳዝናል። ሆን ተብሎ የጠፋው የትግራይ መሰረተ ልማት፣ ሆን ተብሎ የተገደለው የትግራይ ወጣት፣ ሆን ተብላ የደፈረችው የትግራይ እናት ነች። ይህንን ትግራይ ላይ የሰሩትን ዓለም የሚያውቀውን የዘር ማጥፋት ጦርነት ጀኖሳይድ በተመሳሳይ ሌላው ቦታውን ፒዲኤፍ ተፈጽመዋል ብለው ለማካካስ የሚያደርጉት ፕሮፓጋንዳ ነው። ብዙ ጊዜ ተነጋገርንበታል በብዙ ሚዲያዎች። ነገር ግን አሁን በተጨባጭ የእኛ እስከ ቆቦ ደርሷል። ሚዲያውን ይልቀቁትና የትግራይ ሰራዊት ምን እያደረገ እንደሆነ በህዝቡ መሀል ይታይ። ምክንያቱ ህዝብ አለብዛ ሰው ይኖራል። በምን አይነት አያያዝ ሰራዊታችን እየያዘው እንደሆነ የትኛው መሰረተ ልማትም እንዳሰሩ።
አምባሳደር ፍስሐ በንጹሐን ላይ የደረሰው በደሎችና የመብት ጥሰቶችን በተመለከተ ተወቃሽና ተጠያቂ መሆን የሚገባው የኢትዮጵያ መንግስት ሊሆን ይገባም እንደነበር ተናግረዋል። ወደ 2 ዓመት በተጠጋው የኢትዮጵያ ውስጥ እርስ በርስ ግጭት ውስጥ በርካታ ሰብአዊና ቁሳዊ ጥፋቶች ደርሰዋል። የተባበሩት መንግስታት ድርጅትን ጨምሮ በተለያዩ አካላት የወጡ ሪፖርቶች በሰሜን ኢትዮጵያ ጦርነት ወቅት የዘር ማጥፋት መፈጸሙን የሚያመላክቱ በቂ መረጃዎች አለመገኘታቸውን ቢጠቅሱም እንደ ጦር ወንጀል ሊቆጠሩ የሚችሉ የጭካኔ ተግባራትና በደሎች መፈጸማቸውን አስታውቀዋል። በእነዚህ የሰብአዊ መብት ጥሰቶች ውስጥ ሁሉም ተፋላሚዎች እጃቸው እንዳለበት መግለጻቸው ይታወሳል። የጦርነቱ ሰለባ ለሆኑ ዜጎችም ዓለም አቀፍ ርብርብ እንዲደረግ ጥሪ ሲደረግ ሰንብተዋል። ይህ መድረክ ያዘጋጀው ዓለም አቀፉ የኢትዮጵያውያን ዲያስፖራ የተግባረ ቡድን አባላት በዝግጅቱ የተሰባሰቡ ድጋፎች ለታለመላቸው ሰብአዊ ግቦች በቅርቡ እንደሚውሉና የድጋፍ ስርጭቱን በተመለከተ ግልጽነትን ታሳቢ ያደረገ አሰራር እንደሚተገበርም አስታውቀዋል። ለአሜሪካ ድምፅ ሀብታሙ ስዩም።
አመሰግናለሁ ሀብታሙ። ክብራትና ክብራን አድማጮች፣ ዓለም አቀፍ የኢትዮጵያውያን ዳያስፖራ የተግባር ቡድን መሰንበቻውን ዋሽንግተን ዲሲ ላይ ያካሄደውን ስነ ስርዓት ተከትሎ የተጠናቀረ ዝግጅት ነበር የተከታተላችሁት። ሰፋ ያለው የዚህ ዝግጅት ይህን ተንተርሶ የተቀናበረ ፕሮግራም በነገው ምሽት እንደሚኖር ከወዲሁ ማስታወስ እንወዳለን። አሁን ወደ ሌላ ዓለም አቀፍ ጉዳይ ነው የምንሄደው። በእንግሊዝ ለረዥም ዘመን ዙፋን ይዘው የቆዩት ዳግማዊቷ ንግሥት ኤልሳቤጥ ትናንት ማለፋቸውን ተከትሎ ንጉሥ ቻርልስ ሳልሳዊ ዛሬ አርብ ስኮትላንድ ከሚገኘው መኖሪያ ቤታቸው ወደ ለንደን ተመልሰዋል። ንግሥቲቱም ትናንት ያረፉት እዚሁ ስኮትላንድ ውስጥ ከሚገኘው ባልሞራል ካስል በተባለ መኖሪያ ቤታቸው ውስጥ ነበር። ንግሥቲቱ ሰሞኑን ጤና እንዳልተሰማቸውም ተዘግቦ ነበር። በቅርብ የሐኪም ክትትል ውስጥም ነበሩ። የእንግሊዝ ባለሥልጣናት ሕዝቡም ስለ ንግሥቲቱ ጤንነት አብዝቶ ሲጨነቅ መሰንበቱም ተዘግቧል። የንግሥቲቱ ማለፍ አስመልክቶ የአሜሪካ ድምፅ ያጠናቀራቸውንና ሌሎች ዘገባዎች ጨምቆ እንግድ ወልዴ እንደሚከተለው አቀናብሮታል።
በ96 ዓመታቸው ትናንት ከዚህ ዓለም በሞት የተለዩት የእንግሊዟ ንግሥት ኤልሳቤጥ ለ70 ዓመታት ዙፋኑ ላይ ቆይተዋል። ንግሥት ኤልሳቤጥ በእንግሊዝ ንጉሣዊ አገዛዝ ታሪክ ለረጅም ዘመን የነገሱ ናቸው። ይህም ከቅድመ አያታቸው ከንግሥት ቪክቶሪያ ቀጥሎ ረጅሙ የንግሥና ዘመን መሆኑ ነው። ንግሥት ቪክቶሪያ ለ63 ዓመታት ነግሰዋል። ለረጅም ዘመን በመንግስታቸው አብዛኛው ያሁኑ ትውልድ እንግሊዛዊ የሚያውቀው ንግስት እርሳቸውን ብቻ ነው። ንግስቲቱ የአገራቸውና የግዛቶቻቸው ምልክት ነበሩ። ንግስት እንደሚሆኑ ከመውቃቸው ቀደም ብሎ ነበር የእንግሊዞችን ጥንካሬና ባህሪ መላበሳቸውን ያስመሰከሩት።
I declare before you all that my whole life
አጭርም ይሁን ረጅም ሙሉ ህይወቴን እናንተንና የሁላችንም የሆነውን ታላቅ ንጉሳዊ ቤተሰብ ለማገልገል እንደማውል ቃል ገባለሁ።
ንግስት ኤልሳቤት ዙፋኑን ይቆናጠጣሉ ተብሎ አልተጠበቀም ነበር። ከ86 ዓመት በፊት ንጉስ ኤድዋርድ 7ኛ ዋሊስ ሲምፕሰን የተባለች ታዋቂ አሜሪካዊ ለማግባት ሲወስኑ ዙፋኑን ለቀዋል። ይህም በአገሪቱ የነገስታት ታሪክ ዋና አነጋጋሪ ከነበሩ ጉዳዮች አንዱ ሆኖ ተመዝግቧል። የንግስቲቱ አባት ንጉስ ጆርጅ 6ኛ ዙፋኑን ሲረከቡ ኤልሳቤጥን ለንግስትነት ቅርብ አደረጋቸው። ጆርጅ 6ኛ በሞት ሲለዩ ንግስት ኤልሳቤጥ በ25 ዓመታቸው ዙፋኑን ተረከቡ። ይህም የግሪክ ልዑል ፊሊፕ ባገቡ በ5ኛው ዓመት ነበር። በሰባት አስርተ ዓመት ንግስናቸው ህብረተሰብም ሆነ ቴክኖሎጂ ባልተጠበቀ ፍጥነት ሲያድግ አስተውለዋል። አዲስ ግኝቶችን በመልካም ቢቀበሉም ግዜ የማይሽራቸውና ነባር ሐሳቦችን ድንገት መተው አደገኛ መሆኑን አጽንኦት ሰጥተው ተናግረዋል። በእንደ አውሮፓውያን አቆጣጠር 2014 የመጀመሪያ ትዊታቸውን ልከዋል። የእንግሊዝን የነጻነት እኩልነትና ዲሞክራሲ እሴቶች ከሚጋሩ ወገኖች ጋር ሀገራቸውን በመወከል በጋራ ቆመዋል። ይህን ከማይጋሩት ጋር ግድመው በክብር ልዩነታቸውን አሳይተዋል። ከእርሳቸው ጋር መታየት ትልቅ ክብርን የመጎናጸፍ ምልክት ተደርጎ ይወሰዳል። ንግስቲቱ በአገራቸው ከትችት ሙሉ ለሙሉ ነፃ ሆነው አልኖሩም። ግራ ዘመሙ ወገን ንግስቲቱን ዘመናዊው ኒዮሊበራልና ዲሞክራሲያዊ በሆነው ዓለም ቦታ የሌለው ንጉሳዊ ተቋም ወኪል አድርገው ያያቸዋል። ለእንግሊዝ ታክስ ከፋዮችም ሸክም አድርገው ይቆጥሯቸዋል። የልዕልት ዳያና ሞት ለነቃፊዎቻቸው ጥሩ አጋጣሚ ነበር። ዘግይተውና እንደ ነገሩ ነው ሐዘናቸውን የገለጹት ሲሉ ተችተዋቸዋል። እርሳቸው ግን የሚከተለውን ብለዋል።
What I say to you now as your queen and as a grandmother I say from my heart
አሁን ለነግራችሁ የምፈልገው እንደ ንግስት እንደ አያት ከልቤ ነው የምለው። በቅድሚያ ለዳያና ያለኝን ክብር ራሴ መግለጽ ወዳለሁ። ልዩ የሆነችና የተለየ ስጦታ ያላት ሰው ነበረች።
የልጅ ልጃቸው ልዑል ሃሪ አሜሪካዊቷን የፊልም ተዋናይ ሜገን ማርክል ሲያገባ ንግስቲቱና ንጉሳዊ ቤተሰቡ ህዝባዊ ቅይጥና ዓለም አቀፋዊ መልክ ካለው የጊዜ ሁኔታ ጋር አብረው እየሄዱ መስሎ ነበር። ሃሪና ሜገን ንጉሳዊውን ቤተሰብ በዘረኝነት በመክሰስ ራሳቸውን አራቁ። የንግስቱ ሁለተኛ ልጅ ልዑል አንድሩ ከሕፃናት ጋር ግንኙነት በመፈጸም ከተከሰሰ ግለሰብ ጋር ግንኙነት አላቸው በሚል ምርመራ በመካሄዱ ሌላው ለንግስቲቱ አስቸጋሪ ወቅትን እንዲያሳልፉ አድርጓል። የባለቤታቸው ልዑል ፊሊፕ አምና መሞት ግን የማይረሳ ምስል ለዓለም እንዲቀር አድርጓል። በኮቪድ-19 በተጠቃቸው ዓለም ንግስቲቱ ብቻቸውን በቤተ ክርስቲያን ሲያዝኑ ተስተውለዋል። ንግስቲቱ ከሁለት ቀናት በፊት ማክሰኞ ለእርሳቸው 15ኛ የሆኑትን አዲሷን ጠቅላይ ሚኒስትር ሊዝ ትረስ ሹመትን ስኮትላንድ በሚገኘው መኖሪያ ቤታቸው አጽድቀዋል። ጠቅላይ ሚኒስትሯ የንግስቲቱ የጤና ሁኔታ በጣም አሳሳቢ እንደሆነ ትናንት ጠዋት ተናግረው ነበር። ልጃቸው ልዑል ቻርለስ አሁን ንጉስ ቻርለስ በቅርቡ በሚደረግ ስነ ስርዓት ዙፋኑን ይረከባሉ። ዛሬ አርብ ስኮትላንድ ከሚገኘው መኖሪያቸው ወደ ለንደን ተመልሰዋል። ሐዘን ላይ ላለው ህዝባቸውም ዛሬ ንግግር ያደርጋሉ ተብሎ ይጠበቃል። የንግስና በዓላቸው ግን ትንሽ ጊዜ ይወስዳል። ዙፋኑን ከያዙበት እንደ አውሮፓውያን አቆጣጠር 1952 ጀምሮ ንግስት ኤልሳቤት ከ100 በላይ ሀገሮችን ጎብኝተዋል። 150 የሚሆኑ ጉዞዎችን በዓለም ወዳሉ ግዛቶች አድርገዋል። ንግስቲቱ ኢትዮጵያንም ጎብኝተዋል። እንደ አውሮፓን አቆጣጠር በ1965 ዓ ም ንግስቲቱ ወደ ኢትዮጵያ ሲመጡ መው አንበሳ፣ ዘምነገደ ይሁዳ፣ ቀዳማዊ ኃይለ ሥላሴ፣ ስዩመ እግዚአብሔር፣ ንጉሥ ነገሥት ዘኢትዮጵያ ደማቅ አቀባበል አድርገውላቸው ነበር። ንጉሡና ንግስቲቱ በኢትዮጵያ የሚገኙ ታሪካዊ ቦታዎችን እየተዘዋወሩ ሲጎበኙ በየሄዱበት ህዝቡ በሞቀ አቀባበል ተቀብሏቸዋል። ንግስቲቱ 112 የሚሆኑ የውጭ አገር መሪዎችን በቤተ መንግስታቸው ተቀብለው አስተናግደዋል። ከነዚህ የዓለም መሪዎች ውስጥም ቀዳማዊ ኃይለ ሥላሴ አንዱ ናቸው። በእንደ አውሮፓን አቆጣጠር 1954 ኃይለ ሥላሴ በበኪንግሃም ፓለስ ደማቅ መስተንግዶ ተደርጎላቸዋል። የንግስት ኤልሳቤት ቀብር በመጪው ቀናት በአንዱ በዌስት ሚኒስትር አቢ ይፈጸማል። ቀኑም ብሔራዊ የሐዘን ቀን ተብሎ ይሰየማል። እንግሊዞቹ በሚሉት ንግስቲቱን እንሰናበት። ንግስቲቱ አርፈዋል። ንጉሱ ለዘላለም ይኑሩ።
ለጥያቄው አመሰግናለሁ። አድማጮች፣ የንግስቲቱ ህይወትና ስራ እየተዘከረ ባለበት የንግስት ኤልሳቤጥን የ1950ዎቹ መገባደጃ የኢትዮጵያ ጉብኝት የተመለከተ ቅንብር በመጪው ሳምንት ፕሮግራሞቻችን እንደምናቀርብ ከወዲሁ እንገልጻለን። አድማጮች፣ አሁን ለመጽሔቱ ክፍል መጨረሻ ወዳደረግ ነው አንድ ዘገባ ነው የምናልፈው። በምስራቅ ባሌ 4 ህጻናት በኩፍኝ በሽታ መሞታቸው ተዘግቧል። ላለፉት 2 ወራት በምስራቅ ባሌ 7 ወረዳዎች በተከሰተው የኩፍኝ በሽታ 4 ህጻናት ህይወት መጥፋቱን የዞኑ ጤና ቢሮ ገልጧል። የምስራቅ ባሌ ዞን ምክትል ጤና ቢሮ ኃላፊ አቶ አብዱራህማን ኢብራሂም ጎዳና እንዳሉት ህጻናቱ ህይወታቸው ያለፈው ቤተሰቦቻቸው ወደ ህክምና ቦታ ሊወስዷቸው ባለመቻላቸው ነው ያሉት። በሽታው አሁንም እንዳያገረሽ ክትባት ለመስጠት በዝግጅት ላይ መሆናቸውንም ኃላፊው አስረድተዋል። ገልሞ ዳዊት ተጨማሪ አለው።
የምስራቅ ባሌ ዞን ጤና ቢሮ እንደገለጸው በቅርቡ በዞኑ ተከስቶ ህጻናትን በማጥቃት ላይ ያለው የኩፍኝ በሽታ እስካሁን ለአራት ህጻናት ሞት ምክንያት ሆነዋል ብለዋል። አቶ አብዱራህማን ኢብራሂም የዞኑ ጤና ቢሮ ምክትል ኃላፊ ናቸው።
የልቀበረት ልብች አኩመሲንጀር ሶን ቤከሜን ገንደ ተኮር አለው።
በመጀመሪያ በሽታው በአንድ ቀበሌ ነበር የተከሰተው። ያኔ ቁጥራቸው በርከት ያሉ ሰዎች ናቸው ወደ ጤና ጣቢያ ለህክምና የመጡት። ነገር ግን ያኔ በሽታው መታየት ሲጀምር ነዋሪዎች ምን አይነት በሽታ እንደሆነ ሳያውቁ ህጻናትን በባህላዊ መንገድ ለማከም ሲሞክሩ የአራት ህጻናት ህይወት አልፏል። ያ እንግዲህ ግንዛቤ ከማጣት የተነሳ ነው። ለነዋሪዎች ስለ በሽታው ግንዛቤ ከሰጠናቸው ወዲህ ግን የተመዘገበ ሞት የለም።
አቶ አብዱራህማን ህጻናቶቹ የሞቱት በሰዌና ወረዳ በተለያዩ ቀበሌዎች መሆኑን አክለው ተናግረዋል። በሽታው በምስራቅ ባሌ ዞን ጉልልቻ ወረዳ ከተከሰተ ወዲህ 687 ህጻናት በበሽታው መጠቃታቸውን ገልጸው ከነዚህም 620 እንደሚሆኑት የህክምና እርዳታ አግኝተው ማገገማቸውን ተናግረዋል። ነዋሪዎች ግን አሁንም በሽታው በተለይ በሰዌና ወረዳ ህጻናትን በማጥቃት ላይ ነው ብለዋል። ሚጫ ከተማ የሰዌና ወረዳ ነዋሪ የሆኑት አቶ አሊ አብዶ ልጃቸው በዚህ ኩፍኝ በሽታ ታሞ አሁን ማገገሙን ለቪኦኤ ተናግረዋል። አሁንም በሽታውን በሙሉ ለመቆጣጠር መንግስት በቂ ትኩረት ማድረግ አለበት ያሉት አቶ አልይ ሚጫ ከተማ ውስጥ ጭምር የህፃናት ህይወት በዚህ በሽታ ማለፉን ተናግረዋል። በመልካ ሚጫ ጤና ጣቢያ የኩፍኝ በሽታ ቁጥጥር ቡድን መሪ የሆኑት አቶ ገበው ከድር ደግሞ በከተማዋ ከ150 በላይ ህፃናት በዚሁ በሽታ ተጠቅተው መታከማቸውን ገልጸው ከዚያ ውስጥ 6ቱ ወደ ግንኢር ሆስፒታል ለህክምና መላካቸውን፣ 40 የሚሆኑት አሁንም በህክምና ላይ መሆናቸውንና የተቀሩት አገግመው መመለሳቸውን ተናግረዋል። የምስራቅ ባሌ ዞን በሽታውን ሙሉ በሙሉ ለመቆጣጠር ከነገ ጀምሮ የኩፍኝ ክትባት በመላ ዞኑ ለመጀመር እየሰራ መሆኑንም አክለው አስታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ደግሞ ሰሞኑን በተከታታይ ስናደርግ እንደነበረው የበዓል ገበያዎችን የተመለከተ ዘገባ ከሐዋሳ ደርሶናል። ወደዚያ ነው የምንሻገረው።
ሸማምተው ሲመለሱ ያነጋገርናቸው ወይዘሮ ጤናዬ ወልደስላሴ
ቀደም ብሎ ጀመር ያደረገው ዘገባ የሐዋሳ ከተማ ነዋሪዎች የበዓል ገበያ የተመለከተ ነው። እንደተለመደው የገበያው ዋጋ ንሯል፣ ዋጋውም ግሽበት አሳይተዋል ሲሉ ነው ለአሜሪካ ድምፅ የተናገሩት። የአቅርቦት ችግር እንደሌለ የተናገሩት ነጋዴዎች በአንዳንድ የእህል ምርቶች ላይ ግን ተጨማሪ ታይተዋል ሲሉ ጉዳዩን ከዓለም አቀፍ ነባራዊ ሁኔታዎች ጋር በማያያዝ ይገልጻሉ። በተለያዩ የዩኒቨርሲቲዎች የምጣኔ ሀብት መምህር አማካሪና የደቡብ ክልል ፖሊሲ ጥናት እና ምርምር ኢንስቲትዩት ዲሬክተር የሆኑት ዶክተር መሪሁን ፍቅሩ በአገሪቱ ከፍተኛ ኑሮ ውድነት እንዲሁም ከ25% በላይ የናረ የዋጋ ጭማሪ ስለመኖሩ ያስረዳሉ። ምክንያቶቹም ከሰሜኑ የአገሪቱ ጦርነት፣ ከሩሲያና ከዩክሬን ውጊያ፣ ከድርቅ መስፋፋትና ከስራ አጥነት ጋር የተገናኙ ናቸው ሲሉም ይዘረዝራሉ። ዮናታን ዘብዲዮስ ነው ያቀናበረው።
ሸማምተው ሲመለሱ ያነጋገርናቸው ወይዘሮ ጤናዬ ወልደስላሴም ስለ ዘንድሮ የዓመት በዓል ገበያ አስተያየት ከሰጡ ውስጥ አንዷ ናቸው።
እኔ ሽንኩርት ገዝቻለሁ፣ ዶሮ ገዝቻለሁ፣ ብዙ ነገር ያው ዝንጅብል ምናምን የሚያስፈልጉ ቅመማ ቅመሞች ሁሉ ገዝቻለሁ። ከአምናው አታወዳድረው የኑሮ ውድነት ያው እኛ በርግጥ ያው ትንሽም ራስን ስለቻልክ ያለውን ነገር አበቃክተህ የተቻለን ታደርጋለህ። ግን ይሄንን ማድረግ የማይችሉ ሰዎች ለነዛ በጣም ይከብዳል። አንድ ዶሮ አሁን ዛሬ እኔ 650 ብር ነው የገዛሁት። ግን እነዛ አሁን በእንደዛ አይነት ሁኔታ ለማግኘት የሚቸገሩ ሰዎች አሉ። ሽንኩርት 43 ብር ነው እና በፊት እንደዚህ አልነበረም። ስለዚህ ይሄ ሁሉ ያው በጣም እንትማ ልዩነት አለ፣ የኑሮ ልዩነትም አለ።
የአገሪቱ የጸጥታ ሁኔታ በአቅርቦት ላይ ተጽዕኖ ሳያሳድር እንዳልቀረም ይናገራሉ።
አሁን አንዳንድ ገበያ ውስጥ ስመለከት ክፍት የሆኑ መደቦች ራሱ ነበሩ ዛሬ። ሌላ ጊዜ ሽንኩርት ብዙ መደቦች ሙሉ የሆኑ መደብ ዛሬ ባዶ የነበረ ነበር እና ይሄ ሁሉ ተጽዕኖ አለው ብዬ ገምታለሁ።
የከብት ገበያ ከፍተኛ ጭማሪ ካሳዩት አንዱ መሆኑን የተናገሩት ደግሞ አቶ ዮሴፍ አሰፋ ናቸው።
ገበያው ዘንድሮ ትንሽ ተወዷል። ከዚህ በፊት የምናቀው ዋጋ ትንሽ ጨምሯል እና ገበያው ትንሽ ወደድ ብሏል። በፊት 8,000-9,000 የምገዛቸው ፍየሎች አሁን ከ14,000-15,000 ነው የሚሉት እና የዚህን ያህል ቫሬሽን አለ።
ወይዘሮ በቀለች ስዩም ደግሞ ለበዓል የሚያስፈልጉ ነገሮች በሙሉ ዋጋቸው ጨምሯል ብሏል።
ዘንድሮ በቃ ችግር ነው የሚቻል ምን ይደረጋል። ኑሮ ሁለመና ውድ ነው፣ የሚበላ የሚጠጣ ውድ ነው። ሰው በዛ እንጂ ገባ እንዳየ ሆነ ሁለመና ውድ ነው። ሽንኩርት፣ ዘይት፣ ቡና ለአመት በዓል የሚያስፈልገውን ሁለመናውም ገዝቼ እንደ አቅሜ ማለት ነው ውድ ነው። ዶሮ እንቁላሉ 10 ብር፣ ዶሮ አንዱ የረባ ዶሮ 1,000 ምናምን ብር ነው። ሰላም ቢኖርማ እንደዚህ ውድ ኑሮ ውድነት አይበዛም። ዙሪያው ሰላም ስለሌለ በምን ልቦና ከሂዶ የሚመጣ ሁለመና ከዚህ የበለጠ ከሌላ ገር ነው። ያው አራሾች ያቀረቡትን ገበሬ አርሶ አደሩ ያቀረበውን እዚህ ገዝተን እንበላለን። እንደምንም ሂዶ ይመጣል ማንኛውም ማለት ነው። ሁሌ የምናገኘው ሂዶ የመጣ እህል ነው እና በኑሮ ድንት የመጣው በጦርነት አገር ሰላም ስለሌለው ነው።
የአቅርቦት ችግር እንደሌለ ከተናገሩት ነጋዴዎች ውስጥ በሐዋሳ ከተማ አሮጌ ገበያ የእህል ነጋዴ የሆኑት ሰሎሞን ታምሬ አንዱ ናቸው። በአንዳንድ የእህል ምርቶች ላይ ጭማሪ ታይተዋል ስሉ ጉዳዩን ከዓለም አቀፍ ነባራዊ ሁኔታ ጋር በማያያዝ ገልጸዋል።
በእርግጥ ያው ሰላማዊ ነገር በሌለበት ነገር ላይ ያው ጦርነት ምናምን ባለበት ላይ ነገሮች በመጀመሪያ ሁኔታ አይቀጥሉም እና ያም ተጨማሪ ቀውሶች እንዳለ ሆኖ ያው በዋጋ ላይ ደግሞ ጭማሪ እንዳለ ነው። እናም አሁን በዚህ ደግሞ ትንሽ በሰሞኑ አንዳንድ እቃዎች ላይ የዋጋ ጭማሪዎች ከፍ ብሎ ይታያሉ። በነገራችን ላይ ከውጭ የሚገቡት እንጂ የሀገር ውስጥ ምርቶች ብዙም ጭማሪ የላቸውም። የውጭ ምርቶች ግን ትንሽ ጭማሪ አላቸው። ያው በእኛ በምንጠቀማቸው እነ ምስር እነ ሩዝ ምናምን ጭማሪ አላቸው።
ሌላው የከተማው ነዋሪ ምስክር ጫን በበኩሉ የዋጋ ንረት እየተስተዋለ ያለው በበዓል ገበያ ብቻ አለመሆኑን አስረድቷል።
አሁን ያለበት የኑሮ ሁኔታ ግን በጣም የጨመረ ነው ያለው። አሁን ያለንበት ሁኔታ እኔ እንጃ በዚሁ ከቀጠለ ጥሩ የሚሆን አይመስለኝም። ያው እንደምታውቀው ነው እንግዲህ ያው ያልጨመረ ነገር የለም። እዚህ በግ ተራው ብቻ ፍየል ተራው ብቻ ሳይሆን በማንኛውም ዘርፍ ብትሄድ ያው በሸቀጣ ሸቀጡም በእህሉም በምኑም እኮ ጨምሯል ሁሉ ነገር እና የሰው ገቢና እንትኑ አልተመጣጠንም። ስራ የለም፣ በዛ ላይ የገቢ ምንጭ የሰው ትንሽ ነው። ያ አልተመጣጠንም ከኑሮ ጋር ይመስለኛል። አሁን እኔ ለምሳሌ አንዳንድ ሸቀጣ ሸቀጦች የቤት አስቤዛ ለምሳሌ አስቤዛ ላይ ብትሄድ አሁን በጣም ተወዷል። ያልጨመረ ዘይት ስንት ነው? ክብሪት እንኳን አንዷ ክብሪት ስንት ናት? 1 ብር የምትሸጥ ክብሪት 5 ብር ናት።
በተለያዩ ዩኒቨርሲቲዎች የኢኮኖሚክስ ትምህርት መምህር እንዲሁም የደቡብ ክልል ፖሊሲ ጥናትና የምርምር ኢንስቲትዩት ዋና ዲሬክተር ዶክተር መሪሁን ፍቅሩ በአገሪቱ ከፍተኛ የኑሮ ውድነት መኖሩን ገልጸዋል። ምክንያቱም ከሰሞኑ የአገሪቱ ከሩሲያና ከዩክሬን ጦርነት ከድርቅ መስፋፋትና ከስራ አጥነት ጋር የተገናኘ መሆኑን የተናገሩት
ኢኮኖሚውን ጦርነቱ አፌክት ማድረግ እንደሚችል ምንም ጥርጣሬ የለውም። ምክንያቱም ብዙ ነገርን ነው የሚነካው። ኢኮኖሚን ያጠፋል እንጂ ኢኮኖሚን ያመጣል ብዬ አላምንም። አንደኛ የራሻና የዩክሬን ጦርነት ኢምፓክቱ ቀላል አይደለም፣ በሁሉም ዘርፎች ላይ በሁሉም ላይ ማለት ይቻላል። ምክንያቱም እኔ ለዓለም ሕዝቦች አደገኛ ሁኔታ የፈጠረ ይመስለኛል። ያው እኛንም አካቶ
ዶክተር መሪሁን መፍትሄ ያሏቸውንም ሀሳቦች አጋርቷል።
አምራቹ አርሶ አደር አለ፣ ተጠቃሚው አለ። አርሶ አደር በአግሪካልቸራል ዘርፍ ላይ፣ ኢንዱስትሪው ላይ እና ሰርቪስ ሴክተር ላይ ያሉ ሰዎች አሉ። ሁሉም ባሉበት ፕሮዳክሽንን ከፍ ማድረግ መንግስትም ማየት ካለበት በትሬድ ሬጉሌሽን ላይ ያሉ ነገሮችን ማየት፣ ከታክስ ጋር ተያይዞ ያሉ ነገሮችን በደንብ አድርጎ ሌጋል ፍሬምወርኩ ጋር በደንብ አድርጎ ማየት።
ሸማቹ ገቢውና አቅሙን አገናዝቦ በዓላትን እንዲያከብር ዶክተር መሪውን ፍቅሩ መክረዋል። አስተያየታቸውን ለአሜሪካ ድምፅ ሰጡ። ሸማቾችና ነጋዴዎች አመቱ የሰላም እንዲሆንም ምኞታቸውን ገልጸዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ ወደ ምሽቱ መገባደጃ እየተቃረብን ነው። የመጨረሻ ያደረግነው ዝግጅት ደግሞ ወደ ጋምቤላ ይወስደናል። በጋምቤላ ክልል ባለፈው ነሐሴና በዚህ በያዝነው ጳጉሜ ወር ውስጥ እየጣለ ባለው ከባድ ዝናብ በተከሰተ የጎርፍ አደጋ ከ10 ወረዳዎች ውስጥ የተፈናቀሉ ሰዎች 187,000 በላይ መድረሳቸውን የክልሉ መንግስት አስታወቀ። የጋምቤላ ክልል መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ገቱ አዲንግ ከጋምቤላ ክልል ሕዝብ መካከል 50% የሚሆኑት መፈናቀላቸውን በመግለጽ በላሪ ወረዳ ውስጥ 2 አዛውንቶችና 1 ሕፃን በድምሩ 3 ሰዎች በጎርፉ ሳቢያ ሕይወታቸውን ማጣታቸውን ተናግረዋል። መንግስትና መንግስታዊ ያልሆኑ ድርጅቶች የተፈናቀሉ ሰዎችን ለመደገፍ ጥረት እያደረጉ መሆናቸውን በመጠቆም ድጋፉ በቂ ባለመሆኑ ሕዝቡም ሊረባረብ ይገባል ሲሉ ኃላፊው ጥሪ አቅርበዋል። ናኮር መልካ ተከታትሎታል።
የጋምቤላ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ ለቪኦኤ እንዳሉት በባለፈው ነሐሴና በዚህ ጳጉሜ 2014 ዓ.ም ወራት ውስጥ እየጣለ ባለው ከባድ ዝናብ በክልሉ ከፍተኛ የጎርፍ አደጋ ደርሷል። በዚህም ሳቢያ እስካሁን የሶስት ሰዎች ህይወት ሲያልፍ ከ187,000 በላይ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ይህም አዝ በክልሉ ከሚኖሩ ነዋሪዎች መካከል ከፊሉን እንደሚሸፍን አስታውቀዋል።
ከጎርፉ እንግዲህ ብዙ ጉዳት ደርሷል። አሁንም በኑዌር ዞን ላራ ወረዳ አካባቢ 2 አዛውንቶች ሰው ሲወጣ መውጣት ስላልቻሉት እነዚያንም ህይወታቸው ያለፈበት ሁኔታ አለ። አንድ ህፃን ልጅ ደግሞ በጎርፍ ተወስዶ ሞቷል። እስካሁን 3 ሰው በዚህ ጎርፍ አደጋ ምክንያት የሞቱበት ሁኔታ አለ። ህይወታቸው አልፈዋል ያለ ነው። ባለፈው ሳምንት ላይ 10 ወረዳዎች ጉዳት ውስጥ ናሉት። ሙሉ በሙሉ የተጠቁ ወረዳዎች አንደኛው በደንብ እየተጎዳ መኮይ ነው፣ ሁለተኛ ጀኮ፣ ሶስተኛ ላራ። ወደ 187,000 ህዝብ የተፈናቀሉበት ሁኔታ አለ። የጋምቤላ ህዝብ እንግዲህ ከዚህ ፊት ደረገ ጥናት 306 እና ከዛ በላይ በአሁኑ ደግሞ ከአስር አመት በፊት የህዝብና ቤት ቆጠራ እንትን ስላልተደረገ ካለው ስናባዛ ወደ 400,000-500,000 አካባቢ ሊደርስ ይችላል። በእነዚህ 10 ወረዳዎች ደግሞ በክፊል የሆናሉ ሙሉ በሙሉ ደግሞ የተጠቋሉ እና የክልሉ ግማሽ ህዝብ ንወስደው ምክንያቱም በየከተማዎች ያሉ ህዝቦች በቀረ እዛ ገጠር አካባቢ ያሉት አብዛኛው የሚደረግበት ሁኔታ አለ።
በጎርፉ ይበልጥ ተጎጂ የሆኑት ኒዌር እና አኟክ ዞኖች ውስጥ የሚገኙ 10 ወረዳዎች መሆናቸውን ጨምረው የገለጹት ኃላፊው 3 ወረዳዎች ውስጥ ያሉ ነዋሪዎች ሙሉ በሙሉ ተፈናቅለዋል በሚያስችል ሁኔታ ጎርፉ ጉዳት ማድረሱን ተናግረዋል። ከፍተኛ ቁጥር ያላቸው እንስሳት መሞታቸውንም እንዲሁ ገልጸዋል።
በተለይ ኒዌር ዞን የሚተዳደረው በእንስሳ ስለሆነ አብዛኛው አርብቶ አደር ነው። እነዚህ አርብቶ አደር እንግዲህ እየመጣ ያለው ችግር አሁን ብዙ ከብቶችም የሞቱበት ሁኔታ አለ። ፍየሎችም በግም ግን ሌሎች ወደ ደርቀማ ቦታ ይመጣለ። ቀጣይ የሚኖረው ችግር ትልቁ ችግር የሚሆነው ምንድን ነው? አሁንም ግጦች እና ሳር ብዛት ስለሌለ ውሃ እየተኛበት ስለሆነ ለወደፊት እነዚህ የእንስሳት ተላላፊ በሽታዎች ሊያስጠቃቸው ይችላል የሚል ታሳቢ ይደረጋል። በእነዚህ ልክ መንግስት የራሱ ዝግጅት እያደረገ ነው።
አቶ ውገቱ መንግስትና መንግስታዊ ያልሆኑ ድርጅቶች ተፈናቃዮችን ደረቃማ ስፍራዎች ላይ በማስፈር እና ድጋፍ እያደረጉ መሆኑን በመግለጽ ከተፈናቃዮች ብዛትና ችግር አኳያ ግን ድጋፉ በቂ አይደለም ሲሉ መልእክት ማስተላልፈዋል።
መንግስት ሁለት ስራ ነው ሰራ። አንደኛ የህዝብ ማዳን ስራ ነው። በተለይ ከውሃማ የሆነ ቦታዎች የወረዳ መንግስት ከዞን መንግስት ጋር አብሮ በመሆን ወደ ደረቅማማ ቦታዎች ሰዎች እንዲሄዱ የማድረግ ስራ በመንግስት በኩል ተሰርቷል። አንዳንድ ቦታዎች በጀልባ ነው ሲያሻገር የነበረው እና አንዱ ትልቁ የመንግስት ስራ ነው። ሁለተኛ ከመጠባበቂያ በጀት 10 ሚሊዮን ገንዘብ ወጪ አድርገው እነዚህንም በእህልና ሌሎች የእርዳታ ነክ የሆኑ ነገሮች ተገዝቶ በአደጋ መከላከል በኩል ወደ ተጎጂ ማህበረሰብ እንዲወሰድ ተደርጓል። ይህም ብቻ አለም ሴክተሮች በራሳቸው በሚችሉት አቅም ኤልመውን ልብስ ይሁን ሌለመውን እነንቱ ታይተም እያደረሱበት ሁኔታ ማለት ሌሎች እኛ ጋር የሚሰሩ ፕሮጀክቶች አሉ።
ለምሳሌ በቅርብ ጊዜ ሜድሮክ ኢትዮጵያ ወደ 15 ሚሊዮን የሚገመት አይልና የምግብ ነክ ያልሆኑ ጥቃዎች ለክልሉ በማስተካከል ይሄን ለማድረስ ተችሏል። ግን በቂ አይደለም። አሁንም ቢሆን ያለውም ችግር እየቀጠለ ስለሄደ ዘንድሮ የተከሰተው ማይታወቅ ነገር ነውና ስለዚህ ለኢትዮጵያ ህዝብ ማስተላለፈው አሁንም እየተሰጠ ያለው ድጋፍ በቂ ስለሆነ ማንም በሚችለው የጋምቤላ ህዝብ ይደገፍ የሚል ጥሪን ማስተላለፈው።
አድማጮች ለአርብ ምሽት የጳጉሜ 4/2014 ዓ.ም ምርት የተዘጋጀው ዝግጅታችን እዚህ ላይ አበቃ። ሰዓታችን በመጠናቀቁ በዚሁ ልንሰናበት ነው። በአዲሱ ዓመት ዋዜማ ነገ እንገናኝ። በእኔ በኩል ሰላም፣ መልካም ምሽት፣ መልካም አዲስ ዓመት።